The TK Show. ጤና ይስጥልኝ፣ እንደምን ዋላችሁ። ይህ በTK Accounting and Tax Services በየሳምንቱ ቅዳሜ በ1100 AM ሞገድ የአየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የTK Show ነው። የTK Show ሁልጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋር የተያያዙና ለናውቃቸው የሚገቡን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። አድማጮቻችን እንደምን ዋላችሁ? ተካከለለ ሳሉ ነኝ። በዛሬ ብዙ አርስት እየቀርብ ያለው በመጀመሪያ ማቀርባው ፎርክሎዥር ካደረግ በኋላ ቤታችን መክፈል በማቀታችን በስራቃተን ኤቪክትድ በመሆን ቤት ጊዜ ሌላ ቤት ለማግዛት እንችላለን። አዎ ክሬዲታችን ቢበላሽ እንደገና ለመመስረት ይቻላል? አዎ። ምን ይሄል ከቆየን በኋላ ነው ሪል ስቴት እንደገና ልንገዛ ምን ይችላል? እንዲሁም ደግሞ ቤቴ የገዛሁት በራሴ ስም ነው፣ በሚስቴ ሌላ ቤት ልገዛ እችላለሁ ወይስ አልችልም የሚል ጥያቄ መብታት አለ? ይቻላል። የሚቻልበትና የማይቻልበት ሁኔታ እነግራችሁ ነው። እነዚህ አንገብጋቢ ጥያቄዎች ከብዙ ስቴቶች እየተደወሉ ስለምንጠየቅ ይህን የዛሬውን ኢሹ አድሬስ ለማድረግ እፈልጋለሁ። ይሄ አይነት ጥያቄ በብዛት ላስ ቬጋስ ካሉት አድማጮቻችን እንዲሁም ደግሞ ሌሎች ስቴቶች ካንሳስ፣ እንዲሁም ፍሎሪዳ፣ እንዲሁም ሰሞኑን ከጆርጂያ አንድ ሁለት ሰዎች ደውለውልን ነበር። ይህ ጥያቄ የብዙ ሰው ጥያቄ በመሆኑ ዛሬ ሰፋ ያለ መግለጫ እሰጣችኋለሁ። የዛሬ አርስቴ ከወደቅ በኋላ ተስፋ አለ ይላል ማለት ነው። ስለዚህ ከወደቅ ለመነሳት እንደምንችል የወደቁ ሰዎች ደግሞ አንዳንድ ታሪክ እነግራችኋለሁ። ከዚህ በፊትም በTK Show ታሪካቸው አቅርቤ ነበር፣ ግን እንደገና አቀርብላችኋለሁ። ረጋ ያለ ኢንቫይሮንመንት እንዲኖር ደግሞ ዛሬ የማጫወተው ሙዚቃ መዲናና ዘለሰኛ ይሆናል። እስቲ የመጀመሪያውን ሙዚቃ ላሰማችሁና ተመልሼ እመጣለሁ። ጊዜ ካለን ግን ሌሎች 1-3-4 አርዕስቶች አሉን፣ ምናልባት ጊዜ ካገኘን እንነጋገራለን። በሚቀጥለው ሳምንት ደግሞ ስለ ባንክሮፕሲና ስለ ክሬዲት በሰፊው እናገራለሁ። ስለዚህ ለመጣው ሳምንት ማዳመጥ ይኖርባችኋል። አሁን መጀመሪያ በሙዚቃ ልጀምረው። ጥያቄና አስተያየት ቢኖራችሁ 404-603-8770 ትደውሉናላችሁ። እንደገና ደግሜ ልንገራችሁ፣ እችን ቁጥር መጻፍ ይኖርባችኋል። ጊዜ እየነገርኩ ነኝ፣ መርሳት የለባችሁም። ሴራችሁ ላይ አስገቧት። 404-603-8770 ንግግርም እያደረግ ቢሆን ሙዚቃም እያጫወት ቢሆን አቋርጠን መልስ ለመስጠት እንችላለን። እሺ እንደሰት ነው ሙዚቃ ይቀጥላል።
Let's ሰጠኝ አላ አንተም ሰሚ ደጋፊ የለኝ ተወልዷል ቢሉኝ ከበረት መግባት ክናመኝ ጉዳም የት መግባት ክናመኝ ጉዳም የት
ያለው የኢኮኖሚ ችግር በእኛ ብቻ ሳይሆን በሀብታሞችም ሁልጊዜ እንደሚደርስ ነው። ሁልጊዜ ግን ችግር በሚያጋጥመን ጊዜ ለምን በእኔ ሆነ ብቻ ነው የምንለው እንጂ የሌላውን ሰው አናይ። ይህ ሀገር የተመሰረተው በመውደቅና በመነሳት እንዲሁም በመውደቅ እንዲሁም በመነሳት ነው። አንዴ ከወደቅን አንነሳም የሚል ስርዓትም የለውም። ሁልጊዜ መንገድ እንዳለ ነው። ትንሽ ስንናገረው ቀለል ልናደርገው እንሆናለን። በሪያል ላይፍ ላይ ጠንካራ ነገር ነው። ግን ሁልጊዜ ቻይና ተቀባይ እንዲሁም ደግሞ ትዕግስት ቢኖረን ለመነሳት እንደምንችል ነው። ባለፉት ጥቂት ዓመታት በቲኬ ሾው ማለት ነው፣ ከዚህ በፊት ወድቀው የተነሱ ትልቅ ሰዎች በተለይ በአትላንታ ኤሪያ ደጋግሜ ነግሬያቸዋለሁ። ቴድ ተርነር አንድ ሀብታም ነው። በሄ ባክ ኢን ዘ 80ስ ማለት ነው በ80ዎቹ የነበረው የሆክስ ባስኬትቦል ዘ ብሬቭስ ቲቢኤስ ሲኤንኤን ሁሉም እነዚህ ቻነሎች ብዙ ናቸው ያሉት ለነገሩ ወድቀው ወደ ባንክረፕሲ ገብቶ እንደነበረ ነው። ኢንፋክት ሲጠየቅ ምን ታደርጋለህ ሲሉት እንደገና እነሳለሁ ነው ያለው። እንዳጋጣሚ ሆኖ ግን ይኸው ተነስቶ እንዲያም ሽጦ በአሁኑ ጊዜ ከሶስት ቢሊዮን በላይ ንብረት አለው። እንዲሁም ዳውንታውን ሆቴሎች ማሪየት ማርኪ እንዲሁም ሲክስ ፓክስ የምንላቸው አሉ ፒትሪ ላይ ያሉ ናቸው። እና መርቸንዳይዝ ማርት ኦነሪ ሆም እነሱ በዘጠናዎቹ ወደ ባንክረፕሲ ገብቶ በስንት መከራ ቢወስዱት እንደገና መለሳለሁ ነው ያለው። እንዳጋጣሚ ሆኖ ግን ብዙ ጓደኞችና ወዳጆች ስላሉት ከባንክረፕሲ ቤል አውት አድርገውት አሁን እንዲያውም ጨርሶ የከፈለም ይመስለኛል። ባለፈው አመት ያቀረብኩት አንድ ሎየር እዚህ አትላንታ በአመት 250 ሺህ የሚያገኘ ነበረ። አሁን ፉድ ስታምፕ እያገኘ መሆኑና ልጆቹ ሁለቱ እየቀለባቸው መሆኑ ቤቱ ደግሞ የነበረው ምናልባት አትላንታ ላላችሁ ፒድሞንት እና ሞርኒንግ ሳይድ ያለው ትልልቅ ቤቶች ላይ ነበር። ይህ ሰውዬ በሳምንት 5000 ብር ያገኝ ነበር። አሁን 1400 ገደማን በወር የሚያገኘው እና በአላና ጆርናል ኮንስቲቱሽን ሁለት ፔጅ ሙሉ ነበር የተጻፈው ታሪኩን በሙሉ ሲገልጽ እኔ ደሃ አይደለሁም፣ ስራ አልተገኘም፣ ደሃ ሆኛለሁ፣ ስለዚህ ስርዓቱ ነው የካደ እንጂ እኔ መጥፎ ሰው አይደለሁም ብሎ ፉድ ስታምፕ እየወሰደ እንዲያውም አንዳንዴ ቸርቾች ምግብ በሚሰጡበት ጊዜ ፉድ ስታምፓችንን ሴቭ አድርገን ወደ ቸርች ሂደንም እየበላን ነው ያለው። ቤቱ ሊወስዱ ተቃርበው ነበር። አሁን እንኳን ሊወሰዱትም ይመስለኛል ፎርክሎጅ ሆኗል ማለት ነው። በዚህ ጊዜ የኢኮኖሚ ችግር ስለነበረው ሚስቱ ፈታው። እንደገና ሌላ ችግርም እንደነበረ እንደገና ሴትዮዋ ወደ ኦሃዮ ሄዳ ልጆቹ ግማ አንድ ልጅ እሷ ወስዳ ነበር፣ ሁለተኛው ልጅ እሱ ይዞ ነበር። ሁለተኛውም ልጅ ወርወራለት ሄዳለች እና ላይፉን እየተዋጣ ነው። ይህ ምሳሌ የምነግራችሁ ሀብታሙም ችግር ይገባል፣ ድሃውም ችግር ይገባል። አንድ ሚሊዮን የሚያገኝ የነበረ ሰው ሚሊዮን ካላገኘ የኢኮኖሚ ችግር ያጋጥመዋል። 30,000 ብር በአመት የሚያገኝ የነበረ 30,000 ብር ካላገኘ ይቸግረዋል። ችግር የሁሉም ነው። ይሄ የኢኮኖሚ ችግር በሚያጋጥመን ጊዜ ብዙ ነገሮች ይዛቡብናል። አንደኛው ከሚዛባብን ብዙ ኢንቨስት ካደረግንበት ቤታችን ልንወጣ እንችላለን፣ ሊያስወጡን ይችላሉ። ኮርፖሬት አሜሪካ ሲኖረን ብቻ ነው የሚወዱን እንጂ ከሌለን ጠላታችን ናቸው። ብዙ ቤቶች ፎርክሎዝ እየሆኑ ናቸው። ፎርክሎዝ በመሆናቸው ግን ተስፋ መቁረጥ የለብንም። ቤታችን ለምሳሌ አሁን ያለን ቤት አልቻልነውም እና ሚስቴ እኔ ያወጣሁት ቤቱ የገዛሁት እኔ ነኝ፣ ሞርጌጁ በእኔ ነው፣ በሚስቴ ልገዛው እችላለሁ ወይስ አልችልም የሚል ጥያቄ ብዙውን ጊዜ ይቀርባል። ቴክኒክሊ ለመግዛት ይቻላል፣ አልመክራቸውም። ግን ለምሳሌ አንዳንዱ ምን ያደርጋሉ፣ እነዚህ የመሬት ኢንቨስተርስ ይገዙትና ለምሳሌ 150 ሺህ የገዛችሁት ቤት በካውንቲው ኮርት ሀውስ ፊት ለፊት አራውንድ 10 ኦክሎክ ነው የሚጀመረው። ለነገሩ የመጀመሪያው ማክሰኞ ነው የሚሆነው ፎርክሎዥር። መጥቶ አናውንስ በሚያደርጉበት ጊዜ ኢንቨስተር በ40 ሺህ ብር ከገዛው ተመልሶ ለኦነሮቹ በ 50 ሺህ ሊሸጠው ይችላል፣ በ60 ሺህ ሊሸጠው ይችላል። ግን እዚህ ጋር አንገብጋቢ ጥያቄ ያለው ምናልባት አበዳሪው ሊን ሆልደር ማለት ነው ካወቀ የነበረውን ዲፍረንስ ለማስከፈል ስለሚችል ይህን መሞከር የለባችሁም። ቻንስ ለመውሰድ ይቻላል፣ እኔ ግን አልመክራችሁም። ሌላው ግን ቤታችን ቢወሰድ ፎርክሎዝ ብናረግ ወይም ደግሞ ዎክ አውት ብናረግ፣ ኦኬ፣ አንደኛው ፎርክሎጅ ነው፣ ሁለተኛው ደግሞ ያው እሱም ፎርክሎጀር ነው ግን ዎክ አውት ነው ያደረገው፣ ብናረግ ምን ጊዜ ተመልሰን ሌላ ቤት እንገዛ እንችላለን የሚለው ጥያቄ ሁለት ሶስት መልስ አለው። የኢኮኖሚያችን ሁኔታ የተዛባው በእነዚህ ሶስት ጉዳዮች ከሆነ ለምሳሌ የቤቱ አካል ባልየው ወይም ሚስቱ የሞተች እንደሆነ ያልሞተ ሰው ሊገዛው ይችላል ብድር ያገኝ ይችላል። እንዲሁም ደግሞ በጣም አስቸጋሪ የሆነ በሽታ ይዘን ከሆነ እና የዶክተር ሲል ፕራይቬት አይደለም አንዴ ላቋርጥና አስተያየት ያለ ይመስለኛል። ይቀጥሉ።
ተናስተልኛ ተሰካ
ተናስተልኝ ደናነ
አለ እንደ ነግዛር መስገን አንድ ጥያቄ ነበረኝ ዋክ።
እሺ።
በ2009 ቤት ፎርክሎዥር ተደርጎብኝ ነበረ።
ኦኬ።
እና ያው ቤቱን ለቅቄ ወጥቻለሁ፣ ግን ከዛ በኋላ አሁን ትንሽ ገንዘብ ሴቭ አድርጌ ነበረ።
ኦኬ።
እና አሁን ባለኝ አቅም ቤት ለመግዛት ፈልጌ ነበረ እና ቤቱ ፔድ ኦፍ ነው የሚሆነው።
ኦኬ።
እና ፔድ ኦፍ ሀውስ በምገዛበት ጊዜ ባለፈው ትቼው በወጣሁት ምክንያት ያኛው ባንክ መጥቶ ይሄኛው ቤት ላይ ችግር ይፈጥርብኛል ወይ?
ጥሩ ጥያቄ ነው። ዛሬ አድሬስ ከማረገው ነው ባለፈው ጊዜ የጠየቀኝም ይመስለኛል እና እገልጸዋለሁ። መስመር ላይ ዝጋውና ጠብቀኝ፣ አድሬስ አረጋለሁ የጥያቄ ዛሬ።
ጥሩ።
በጣም አመሰግናለሁ ለመጠየቅ፣ በጣም ቆንጆ ነው። ቢካዝ ለአንድ ሰው ሲጠይቅ ሌላ ህዝባችንም ተመሳሳይ ችግር ላይ ስላለ ሁላችን እንድምናውቀው ነው። አመሰግናለሁ። እንግዲህ እመልስልሃለሁ፣ ካልመለስኩ ግን ወደ መጨረሻውም ልደውልልኝ ቻለ።
ጥሩ። እሺ፣ ተመስገን ነው።
እሺ። ወይም ደግሞ ሶስት ነገሮች ነው ያልኩት። አንደኛው የቤቱ አካል በሞት ከተለየ አንዱ ማለት ነው፣ ያ ያልሞተው ሊገዛ ይችላል፣ ሚስቱ ወይም ደግሞ ባልየው ማለት ነው። ሌላው ከፍተኛ በሽታ ካጋጠመን፣ ከፍተኛ በሽታ የሚባለው በጣም ለጤንነታችን ቀውጥ የሆነ በሽታ ማለት ነው። ይሄም ደግሞ በማንኛውም ዶክተር ሳይሆን በካውንቲው ባለው መንግስታዊ የሆነ ዶክተር አፕሮቭድ የሆነ መሆን አለበት። እንዲሁም ደግሞ ባላሰብነው ሁኔታ ከአንድ ስራ ወደ አንድ ስራ ማለት ጆርጂያ የሚሰራ የነበረ ወደ ሲያትል ቢዛወር፣ ዝጋው ስልኩንና ዝም ብለህ አዳምጠኝ፣ ኋላ መልሰህ ልደውል እችላለሁ።
እሺ፣
አመሰግናለሁ። ትራንስፈር ቢያደርግ ልዩ ነው ይሄም። ሌላው ደግሞ አደጋ ቢያጋጥመንና በአደጋው ምክንያት ከስራ ብንጨናገፍ፣ አዎ መልሰን ለመግዛት እንችላለን። ይሄ አይነት ሁኔታ ኤክስቴንቹዌቲንግ ሰርካምስታንስ ይባላል። ከቁጥጥራችን በላይ የሆኑ ነገሮች በሚያጋጥሙን ጊዜ ቤቱን ትተን ሌላ ቦታ ለመግዛት እንችላለን። ምን ያህል ጊዜ እንደሆነ መልሼ ልነግራችሁ ነው። እስቲ እንደገና ሙዚቃ ላጫውትና ጥሩ ነጥብ ስለሆነች ተመልሼ እመጣለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ ለጌታዬ ላንተ ለላይኛው ንጉሥ እስከጠራኝ መጥቼ እስካይህ ድረስ በለስ በልቶ እውቀትን ሲሻ አዳም ፈጣሪው ተቆጣውና በጣም አወረደው። መንጠፈደይን ገሃነመ። ስለዚህ የጌታን ምስጢር ማንም ቢመራመር አውቃለሁ ብሎ ፍጹም ይባላል። መናፍቅና ከሃዲ መምለኪ ባይድ ለጣዖታትም ሰጋዲ አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክቡር ስምህ መንግሥትህም የምንፈልጋት ከጥንቶ በልጅነት ትምጣት።
እሺ፣ እነዚህ አራት ነጥቦች የነገርኳችሁ ማለት የቤተሰቡ አካል ሞት፣ በሽታ፣ የስራ መቀየር ብቻ ሳይሆን ቦታ ነው ይሄ። ስራው ቦታው በምንቀይርበት ከአንድ ሎኬሽን ወደ ሌላ ሎኬሽን መሆን አለበት፣ ርቀት ያለው መሆን አለበት። እንዲሁም ደግሞ አደጋ ቢደርስብን የመኪና አደጋ እና አደጋው ለረጅም ጊዜ ጉዳት የሚያደርስብን ከሆነ extenuating circumstances ይባላል። እንደዚህ አይነት ሁኔታ በሚያጋጥመን ተመልሰን ሌላ በሶስት እስከ አምስት ዓመት ማልበለጠ ለመግዛት እንችላለን። ስለዚህ ያ ፎርክሎጀሩ አፌክት አያደርገንም ማለት ነው። አንድ ይሄኛው ነው። ሌላው እነዚህ አደጋ ወይም ደግሞ እነዚህ መጥፎ ነገሮች ሳያጋጥሙን ቢቀር ለመግዛት እንችላለን? አዎ። ይሄኛውም ከአምስት እስከ ሰባት ዓመት በኋላ ነው ማለት ነው። ፎርክሎዝ ካደረግን በኋላ ከአምስት ዓመት እስከ ሰባት ዓመት ነው ማለት ነው። ሌሎችም አሉ። አንዳንዴ ሾርት ሴል የሚባል አለ። ሾርት ሴል የሚባለው ምንድን ነው? ባንኩ ለተበዳሪው ባለው ማርኬት እንዲሸጥ ያደርገዋል። ለምሳሌ ምንድን ነው? 100,000 የተገዛው ቤት አሁን 25,000 የሚያወጣ ከሆነ ባንኩ አፕሩቭ ካደረገ ሾርት ሴል ለመሸጥ ትችላለህ ከተባለ 25,000 ቤቱን እንሸጠዋለን ማለት ነው። ሾርት ሴል ይባላል። ሾርት ሴል በሚሆንበት ጊዜ ሌላ ቤት ለመግዛት የምንችለው ኦልሞስት ሁለት ዓመት በኋላ ነው። ስለዚህ እነዚህ አሁን የምላችሁ ያለ ሊጋል የሆኑና በሕግ የተመሰረቱ ናቸው። አንዳንዴ አምስት እና ሰባት የምላችሁ ያለው፣ አንዳንዴ ሶስት ዓመት የምላችሁ ያለው፣ እነዚህ ኮንዲሽኖች፣ እነዚህ ሁኔታዎች ሊያውቅና ሊያጣራ የሚችለው ኤኒ ሎየር ሳይሆን የፎርክሎዥር ሎየር ነው። ሊተነት ነው የሚችለው። ስለዚህ እንደዚህ አይነት ሁኔታ በሚያጋጥማችሁ ጊዜ ያውቃል ብላችሁ የምትጠይቁት ሰው ሳይሆን በዚሁ ፊልድ ሊጋል ኤክስፐርቲስ ያለው ይሆናል። የሚበዛው ጊዜ ትልልቅ ፎርክሎዥር ኩባንያዎች፣ ቢዝነሶች ማለት ሎየርስ ማለት ነው፣ ጥሩ መልስ ይሰጧችኋል። ስለዚህ ፎርክሎዝ ካደረግን በኋላ ለመግዛት እንደምንችል ነው። አንዳንዱ ፎርክሎዝ አድርገው ሌላ ቦታ በሌላ አካል፣ ለምሳሌ ባልየው ፎርክሎዝ አድርገው እንደሆነ በሚስቱ ክሬዲቷ ወይም ደግሞ በካሽም ብንገዛ ለምሳሌ ማለት ነው፣ ለመግዛትም ብትችል አንዳንድ ኢሹ ካለም በጓደኛ እንዲሁም ደግሞ በዘመድም ለመግዛት ይቻላል። ሁልጊዜ ግን መጠንቀቅ ያለብን ሪኮርስ አለ። አንዳንዴ ባክፋየር ሊያደርግ ይችላል። በአሁኑ ጊዜ ግን እንደዚህ አይነት ሁኔታ አድርገው ችግር የደረሳቸው ቤትም አይነት ስቴት የለውም። ለነገሩ እንደዚህ አይነት ስራ የሚሰሩት ኢትዮጵያኖች ብቻ ሳይሆኑ አሜሪካኖችም ናቸው፣ ሌሎችም ናቸው። አንዳንድ ስቴሽኖች እንዲያውም አንዳንድ ቶክ ሾው ሆስት እንደኔ ግዙም እያሉ ናቸው። ለመግዛት እንችላለን። ብዙ የሚያስቸግር ሁኔታ የለውም። ሁልጊዜ ግን እንደዚህ አይነት ሙቭ በምናደርግበት ጊዜ ትንሽ ገንዘብም ከፍለን ቢሆን ጠበቃ ማነጋገር እንዳለብን ነው። ብዙውን ጊዜ አንዳንድ ወንድሞቻችንና እህቶቻችን እንደዚህ አሉኝ፣ እንደዚህ አሉኝ፣ እንደዚህ አሉኝ ይላሉ። ስፔሻላይዝድ የሆነ ኤሪያ ከሌለው፣ የጥብቅና ዲግሪ ከሌለው ጀነራል ነው የሚያውቀው፣ ኢንክሉዲንግ ሚ። ስለዚህ ሁልጊዜ ባለሙያ መጠየቅ እንዳለባችሁ ነው። ሪስክ ፋክተር እንዳትገቡ ነው። እስካሁን ድረስ ችግር ያጋጠመን የለም። ሌላው ብዙዎች ሰዎች this is the best time ይሄኛው ነው ጥሩ ጊዜ በአሁን መግዛት አለብን ነው የሚሉ ነው። ነብይ አይደለንም። ነገም እንደሱ ሊሆን ነው፣ ሊቆይም ይችላል። እንዳውም ብዙ በፊልዱ ያሉ ሰዎች ይሄ የሪል ስቴት ቢዝነስ ወደ ነበረበት የሚመለስበት እንዳውም አይታያቸውም። ቢካዝ አሁን ባለን ሁኔታ ባለፈው ሁለት ሳምንት እንደነገርኳችሁ አንዳንዱ እኮ 80% ወደ ኋላ ናቸው። ክሌይተን ካውንቲ ኢዝ ዋን ነግሬያቸዋለሁ። በ13,000 ብር ቤት አለ እዚያ ክሌይተን ካውንቲ። አይቭ ሲን ኢት ቱ አይቼዋለሁ። ሮክዴል ካውንቲ 75 ወደ ኋላ ዝቅ ብሏል፣ 20,000 ሞልቷል። ጎኔት ካውንቲ 30,000 ሁሉ አለ። 19 ሺህ ሁሉ ቤት አለ። እንግዲህ የቤት ሁኔታ ይወስነዋል፣ ኔበር ሁሉ ይወስነዋል። ስለዚህ እንዴት ነው ከ19 ሺህ ከ20 ሺህ ወደ 150 ሺህ የሚዘለው? ከየት የመጣ እና ብዙውን ጊዜ መቸኮል እንደሌለብን ነው። ሁልጊዜ ኦልተርኔቲቭ እንዳለ ነው። እንዲሁም ደግሞ ገንዘብም ካሽ ባይኖረን በክሬዲት የሚሸጡ ኩባንያዎች እንዳሉ፣ እንደገና ክሬዲት ገብተን ሞርጌጅ ኢንትረስት ከፍለን የምንገባበት ሁኔታ አለ። ተመልሼ ስመጣ እነዚህ ደግሞ ምን እንደሚመስሉ ሶስቱም እነግራችኋለሁ። እስቲ መጀመሪያ ግን ሌላ ሙዚቃ እናሰማ።
ከማርያም ተወልዶ
ለበደላችን እንዲፋቅለት ነው ጎመ አዝዞታልና ምን ለፍጡሩ ተዛም ወይ ኖራል የሰው ልጅ ካፈሩ
አድማጮቻችን በዛሬ የሚጫወቱት ያሉ ሶስቱ ተጫዋቾች ኃይለ ሚካኤል፣ አለማየሁና ቻላቸው ናቸው። እየተቀባበሉ ነው የሚዘፍኑት። ድምጻቸው በጣም ይመሳሰላል። ጉሩም ነው እንደ እየቋረጥኩት ነው እንጂ እኔ እንኳን አልጠግበውም። ኦፊስ ቀን ሙሉ ሰማው ነው ሞላው። ደስ የሚሉ ነገሮች ናቸው። መዲናና ዘለሰኛ ነው ዛሬ ምን ይጫወቱ ያለ። እሺ እንግዲህ እንደነገርኳችሁ ቤታችን ፎርክሎዝ ካደረግ አንዳንዱ 3 አመት አንዳንዱ 2 አመት አንዳንዱ ከ5 ከ7 አመት በኋላ በክሬዲትም ሁሉ ለመግዛት እንደምችል ነው። ክሬዲት የሚሰጡ ባንኮች ኮንቬንሽናል ባንኮች እንላቸዋለን። ዋኮቪያ፣ ባንክ ኦፍ አሜሪካ፣ ሳንትራስት ኤን ሌሎች። እነዚህ ኮንቬንሽናል ባንኮች ዩዥዋሊ በ2009 በወጣው ህግ መሰረት ብዙ ነገሮች ማጣራት ይኖርባቸዋል። እንደ ድሮው የተግበሰበሰ ክሬዲት ለመስጠት አይቻልም። የኢኮኖሚው አቅማችን ካልፈቀደልን እንደ ድሮ ብዙ ነገሮች ተጨምሮ 1099 ተሰርቶ 4G የሆነ ታክስ ሪተርን ተደርጎ ወይም ደግሞ ስቴትድ እና አንስቴትድ የሆነ ኢንካም ተብሎ የሚገኝ ነገር የለም። አሁን ከ2009 በኋላ የተጣራ ነገር እንዳለ ነው። ግን ይህ በመሆኑ የሪል ስቴት ቢዝነሱ በጣም እየቀነሰ ስለመጣ ፈታ እንደሚል ደግሞ ተስፋ አደርጋለሁ ይላል ደግሞ። አሁን በቅርቡ እንኳን በክሬዲት በመጣ በጣም ጠንካራ ሆኖ ስለነበረ የመኪና ሽያጭ እየወደቀ በመሄዱ በቅርቡ ለላስ 2-3 ማንድስ 2-3 ወሮች የመኪና ክሬዲት ላላ ብሏል። ህጋዊ በሆነ መንገድ ማለት ነው። ለዚህ ነው አሁን መኪናዎች በብዛት መሸጥ የጀመሩት። ለነገሩ በዩናይትድ ስቴትስ ውስጥ ምን ያህል መኪና እንደሚሸጥ ታውቃላችሁ? አዎ ላታውቁት ይችላላችሁ። በጥሩ ጊዜ ቢፎር 2006 ወደ 17 እና 18 ሚሊዮን አዲስ መኪናዎች ኒው ካርስ ይሸጡ ነበር። በአሁኑ ጊዜ በጣም ዝቅተኛ ነው ተብሎ ነው ወደ 13 ሚሊዮን መኪና ነው የሚሸጡት only in the United States now። ያል ብዙ እንደሆነ ይሄ አዲስ መኪና ብቻ ነው። በዲለር የሚሸጡ ዩዝድ መኪናዎች እንዲሁም ደግሞ በግለሰብ የሚሸጡት መኪናዎች ደግሞ ምን ያህል እንደሆነ ለመገመት ይችላል። ስለዚህ ትልቅ ኢንዱስትሪ ስለሆነ በጣም ዝቅ ብሎ ስለነበረ አሁን ላላ አርገውት በተመቸ ምክንያት ክሬዲት እየተሰጠ ነው። ለዚህ ነው የካር ሴልስም እንደዚህ ወደ ላይ ከፍ ያለው። በሪል ስቴትም ጉዳይ እንደዚህ እንደሚሆን ምናልባት ተስፋ እናደርጋለን። እንደ ድሮ ግን የተንዝረከረከ ሊሆን እንደማይችል አትጠራጠሩ። ነጎንቢ በማንችበት ነው የሚሰጠው የነበረ። እንግዲህ ክሬዲቶቹ በክሬዲት ለመግዛት እንችላለን ብያቸዋለሁ። ክሬዲት ለመግዛት በምንፈልግበት ጊዜ ኦልሬዲ የፎርክሎጀሩ ታሪክ ህይወታችን ላይ ስላለ የክሬዲት ሪፖርቱ ስለሚያሳይ አንዳንድ እንደዚህ ላላቸው ሰዎች የሚያበድሩ ባንኮች እንዳሉ ነው። ትንሽ ልዩነቱ የሚኖረው ምናልባት ከአንድ እስከ አንድ ነጥብ 25 አንድ ከሩብ ማለት ነው ኢንትረስት ሬት ሊጨምርልን ይችላሉ? እሺ አንዴ ጥያቄው ማስተያየት ያለ ይመስለኛል ይቀጥሉ።
አዎ ቀደም ደውዬ ነበር አቶ ቲኬ በመጀመሪያ ትሬን በመቀበል በጣም አመሰግናለሁ የስልክ ትሬን።
አዎ
የኔ ጥያቄ ምንድነው በአሁኑ ሰዓት ምኖርበት ታውን ሃውስ አለኝ።
አዎ
ነገር ግን ልጆች ስላሉኝ በልጆቼ ትንሽ የተሻለ ትምህርት ቤት ያለበት አካባቢ ቤት ለመግዛት ሐሳብ አለኝ።
እሺ
ስለዚህ ሁለተኛውን ሞርጌጅ ብገዛ ይሄኛውን ቤት ምን ማድረግ እንዳለብኝ ምን አድቫይስ ታደርገኛለህ?
እንግዲህ አንደኛ ለንደርህ ብታማክረው ይሄ አሁን ያለው ቤት ማለት ነው probably short sale ሊሰጥ ይችላል ይሆናል ወይም ደግሞ ሞዲፋይ ሊያደርግልህ ይችላል ይሆናል። ሌላው ግን ሁለተኛ የምትገዛው በክሬዲት ከሆነ ይሄኛውን ሳቲስፋይ ሳታረግ ወደ ሁለተኛው ለመሄድ ትንሽ ያዳግት ይሆናል። ከቻልክ ሁለት የመጀመሪያው ቤት እንደ ኢንቨስትመንት አስበውና ተከራይ ብታገኝበት the quickest alternative ነው። ክራይም ለማግኘት ብትችል ማለት ነው ወደ ሁለተኛው ከመሄድ በፊት ምክንያቱም ሁለት ሞርጌጅ እንዳይሆንብህ ነው። ስለዚህ አንደኛ ይሄ ኦልተርኔቲቭ ምታረገው ያለ ኦፊስ ናና ከአበዳሪህ ጋር አንነጋገርና ኦልተርኔቲቭ እንዲሰጡን እናርግ። ኦልተርኔቲቭ ካልሰጡን ግን ወይም ሾርት ሴል ለማድረግ እንደምትችል ከአበዳሪው ጋር ተነጋግረን ለመስራት እንችላለን። የሾርት ሴል ትንሽ ችግር ያለው ምንድነው ያለንን ዲቴል አውቀው ነው ለሾርት ሴል የሚፈቅዱልን። ስለዚህ የምትገዛውን ቤት ካለ ወይም ገንዘብ ካለ እንትኑ ላይ ዲክሌሬሽን ላይ ማሳወቅ አለብህ። ያለህ መኪና እና ዋጋው ማሳወቅ አለብህ። በባንክ ቤት ያሉህ በሙሉ ሂሳቦች ማሳወቅ ይኖርብሃል። ቢኮዝ ሾርት ሴል ሊጋል የሚሆነው እነዚህ አንተ ያሉ ንብረቶች በሙሉ ስፔሲፊክሊ ረጅም ወረቀት ሰፊ የሆነ ኳስቸነር ነው ካሟላህ በኋላ ነው የሚሰጠው። ስለዚህ በቀላል መንገድ ልመልስ ከቻልኩኝ ምንድነው ምልህ ያለው መጀመሪያ የመጀመሪያው ባንክህ ጋር እንነጋገርና የሚሰጠንን ኦልተርኔቲቭ እንይ አበዳሪህ ጋር ማለት ነው። ከዚያ በኋላ ሁለተኛው የትኛው ማድረግ እንዳለብህ ወይም ወክ አዌይ ወይም ደግሞ ሾርት ሴል ወይም ደግሞ ለማከራየት የምትችል ከሆነ ደግሞ እንቅስቃሴ ወደ ሌላው እንቅስቃሴ ስሙዘር ይሆናል። ስለዚህ ያለህ ኢሹ አ ሊትል ቢት ሴንሲቲቭ ስለሆነ እዚ ጆርጂያን ያለው?
አዎ እዚ ጆርጂያን
ጆርጂያ ካለ ናና ኦፊስ እንግዲህ አልተርናቲቭዎቹን ይሄኛው ነው መልስ ላልችልም ግን በመነጋገር ከባንኮቹ ጋራ ወይም ደግሞ ከአዲሱ የምትበደረው ባንክ ካለ እንነጋገርና አልተርናቲቭ ለመፍጠር ይቻላል። እድልህ ግን በጣም ጥሩ ነው። በጣም አሳሳቢ ጉዳይ የለህም ቢካውዝ ያልኩ አልተርናቲቭዎች አንተ ጋር ሊሰሩ ይችላሉ። ስለዚህ እስቲ ሲመችህ ጎራ በልና ኦፊስ 4043151010 ደውልልኝና እንነጋገርበታለን ማለት ነው። የመለስኩልህ ይመስለኛል።
ኦኬ በጣም አመሰግናለሁ ተትከ።
እሺ ግሪ ወደ ነጥቡን እንትን እንመልና ሌሎች ደሞ ሃርድ ማኒ ሌንደርስ የሚባሉ ሃርድ ማኒ ሌንደርስ የሚባሉት ምንድናቸው? የክሬዲት ችግር ያለን የአንዳንድ ነገሮች ችግር ያለን ኢንትረስቱን ከፍ በማድረግ 1.4 አንዳንዴም 1.5 በላይ ካለው ኤግዚስቲንግ ኢንትረስት ሬት ማለት ነው ይጨምሩና ሊያበድሩን ይችላሉ። ኢን ሞስት ኦፍ ዘ ታይም እሺ እንደገና አቋርጣዋለሁ። ጥያቄ ያለ ይመስለኝ ይቀጥሉ።
እሺ
ስልክ ሬዲዮው ሬዲዮው አቋርጡትና በሬዲዮው ዝጊው በስልክ ለመነጋገር እንችላለን።
እሺ ሰላም አቶ ተካ እግዚአብሔር ይስጥልኝ ድሩን ስለሰጠኝ። እቺ ወካወይ ማድረግ ስለምትለው ነገር ኤክስፕሌን ልታረግልኝ ትንሽ ትችላለህ?
አዎ ወካወይ ማለት ምን ማለት ነው? ቤቱ አቅማችን አልቻለውም ለመክፈል አልቻለም። ማን ከፍልበት ጊዜ ሁለት አይነት አልተርናቲቭ አለን። አንደኛው ባንኩን ሾርት ሴል እንዲያርጉ መጠየቅ ነው። ሌላው ግን ወክ አዌይ ምን ማለት ነው? ቁልፎቹን በፖስታ ቤት ዴሊቨር እናደርግና እኔ አልችልም ወጥቻለሁ እንላለው እንደ ፎርክሌጀር ይታሰባል። ያመለስኩልሽ አሰኛ እንደ ፎርክሌጀር
ነው። ከዛ የሚያመጣው ምንም ነገር አይኖርም።
እንግዲህ ሁለት አይነት ነገር አለ እዚህ። አንደኛው 1099k የሚባል ይሰጥሻል። ለምሳሌ እህል የተበደርሽው ብድር 100,000 ቢሆን አሁን ግምት ማለት ነው ቤቱ ያለው ኤኩዊቲ አሁን ቢሸጥ 30,000 ቢሸጥ የ70,000 1099k abandonment የሚል 1099 ይሰጥሻል። ይሄኛው በ2000 ዘንድሮ ብታረጊው ይሄኛው በ2012 በመታዘጋጀው ታክሲ ተን ላይ እንደገቢ ይታሰባል። ግን ብዙ ዲስካሽን ላይ ስላለ ይሄ አይነት ነገር ብዙ ሰዎች አግብተውም ኢንካም ታክስ አልከፈሉበትም ስቲል በጥያቄ ላይ ያለ ነው። ስለዚህ የሚያመጣው ማለት መጥፎ ነገር ባንቺ ቢኖር አንደኛ ክሬዲት ላይ እንደ ፎርክሎዥር ተብሎ ታስቦ የሚቀነስልሽ ነጥብ አለ። ዶንት ወሪ አባውት ክሬዲት ቢቀነስብሽ ቢልድ ማድረግ እንችላለን። ሁለተኛው ደግሞ ያቺ ያልኩሽ አባንደንመንት የምትባለው 1099k ባላለች ሷን በሚሰጥሽ ጊዜ የቤቱ ዋጋ ይሄ ነበር ያሁን ያለው ባሉ እንደዚህ ነው ዲፈረንሱን ታክስ ሪተርን ላይ አስገቢ ተብሎ ይሰጥሻል። ግን ገና ውይይት ላይ ስላለ ምናልባት ይሄ ነገር እንደም ላንቺ ችግር አይመጣም። አባንደንመንት አንድ ኦልተርኔቲቭ ነው። ማቺ ከሆነ ምንም ችግር የለም ትወጫለሽ። እንደገና ደግሞ ክሬዲትሽ ወደታችን ቢወርድ ቢልድ ለማድረግ እንችላለን። በሚቀጥለው ሳምንት ስለ ክሬዲት እንዴት ቢልድ እንደምናደርግ እናገራለሁ። ስለዚህ እንደ ፎርክሎዥር ነው የሚታሰበው ማለት ነው። ሌላ ቤት ለመግዛት ትንሽ መቆየት እንዳለብሽ ነው። ቢኮዝ እንደ ፎርክሎዥር ስለሆነ ምናልባት 3 ይርስ በላይ መቆየት እንዳለብሽ ነው። ሌላው ግን በሌላ ሰው ማስገዝተሽ ለመኖር እንደምትቺ ነው። ኦኬ የመለስኩልሽ
መሰለሽ። ምናልባት ቁልፏን መመለስ እንደነበረብኝ አላወኩምና ምን ብዬ ነው
የወጣሽው? ወክ አዌይ ካደረግሽ ከቻልሽ ለነገሩ እንደ ጥሩ ስራ እንደ መስራት ነው እንጂ ብትመልሽውም ቁልፉ ሌላ ቁልፍ ነው የሚያሰሩት። ዘግተሽውም ከሄድ የሚከፍቱበት መንገድ አለ። ግን ምንድን ነው ኮርቴሲ ዊ ሃቭ ቱ ቢ ናይስ ና ዩዥዋሊ በሬጅስተርድ ወይም ደግሞ ሴኮንድ ዴሊቨሪ አሁንም ቢሆን ብትመልሻቸው ጀስት ጉድ ጌስቸር ነው። ምንም ችግር የለውም። ለነገሩ አድራሻሽ መመለሻ አድራሻ ግን መጻፍም የለብሽም። ሴት እንዳለም ያውቅሽ አያስፈልግም። ልትመልሽ ትችያለሽ። ካልሆነ ግን ማወቅ እንዳለባቸው ነው። አንቺ እንዳለሽ ማለት ነው። እንደወጣሽም ማወቅ ስላለባቸው ነው ቁልፉን ምን መልሰው መለስኩልሽ።
እግዚአብሔር ይስጥልኝ አተካ። ግን ተጨማሪ ጥያቄዎች ስላሉኝ እቀላለሁ።
መልሰሽ ለመደወል ትችያለሽ። ከፈለግሽ ደግሞ ቀጥይ ጠይቂኝ።
አይ ኦፊስህ በቀላል ነው ሞር የምፈልጋቸው ሰዓቶች ስላሉ።
እሺ ደህና ሁኝልኝ። በጣም አመሰግናለሁ።
እሺ በጣም ይስጥልኝ።
እና እነዚህ ሃርድ ማኒ ሌንደርስ ካለው ኢንትረስት ሬት ለምሳሌ አሁን 5 ቢሆን ለነገሩ ወደ 3 ነው ያለው አሁን 1.25 ወይም ደግሞ 1.5 ጨምረው 4 ከሆነ 5.5 ወይም 5.25 ለማበደር የሚችሉ እንዳሉ ናቸው። እነዚህ ትንሽ ከሌላው የሚለያቸው ምንድን ነው? የክሬዲታችን ጉዳይ ስለሚያገኙ most of the time የሚበዛው ጊዜ 35% down payment ይጠይቃሉ። የመቶ ሺህ ብር ለመግዛት ከፈለግ 35,000 ማስቀመጥ እንዳለብን ነው። እና a little bit hard interest rate higher ነው። ከነዚህ አግኝተን ብንገባ እንደገና ሌላ ጊዜ ክሬዲታችን በጣም በሚስተካከልበት ጊዜ ሪፋይናንስ አድርገን በዝቅተኛ ኢንትረስት ሬት ለመቀየር እንደምንችል ነው። ግን ሁልጊዜ ማየት ያለብን በሃርድ በሆነ ማኒ ተበድረን በ5.5 ለምሳሌ ሃየር ኢንትረስት ሬት ማለት ነው ገብተን እንዲሁም 35,000 ከሰጠን በኋላ restricted የሆነ closing ነው የሚያደርጉ። ምንድን ነው የሚሉት? ሚኒማም 3 ዓመት መቆየት አለብህ፣ ሚኒማም 5 ዓመት የምትለዋን ማየት እንዳለብን ነው። እንደዚህ የመሰለ ክሬዲት በምትገቡበት ጊዜ ግን ባለሙያ ማነጋገር እንዳለባችሁ ነው። ቢካዝ restrictionዎች ሳያደርጉ የማይሰጡ አሉ። አንዳንድ በአሁኑ ጊዜ እንዲያውም predatory lending practice ይባላል። እነዚህ ድሃዎችን እያዩ የገንዘብ ችግር ያላቸውን እያዩ ሃይ ኢንትረስት አድርገው ቤታችንን የሚወርሱ ናቸው። በቅርቡ አሁን እዚህ አንድ አዛውንት ዌስት ኤንድ እዚህ ጆርጂያ ማለት ነው አትላናውስ እንደዚህ ወደ 78 ዓመቷ ናት የጨረሰችውን እንደገና በሮ አርገው ኤኩሲ ሰጥተው ቤቷ ወስደውባታል። ሰሞኑን መልሷታል እንግዲህ ክርክር አለ። ስለዚህ ሁልጊዜ አዲስ ሙብ በመናረግበት ጊዜ ራሳችን መውሰድ እንደሌለብን we have to ከባለሙያ ጋር ማነጋገር እንዳለብን ነው because የሚሰጥን ወረቀት እንኳን ለኛና ለባለሙያ ሁሉ የሚያስቸግር ነው። አንዳንድ 30 40 ፔጅ ነው አንብበን ልንጨርሰው አንችልም። አንዳንድ በተለይ ታቺ የሆኑ ህጎች ካሉ በደቀቃ ነው የሚጻፉት አስተሪስ ካለው ምናምን አለ ብዙ ነገር ስላለው ሁልጊዜ ማማከር እንዳለብን ነው። ነገሩ ግን ኦልተርኔቲቭ እንዳለ የነገርኳችሁ ነው። እሺ እዚህ የመጀመሪያው ኮንቬንሽናል ብድር ባናገኝ እነዚህ ሃርድ ማኒ ሌንደርስ ባናገኝ ደግሞ እንደገና ሌላ ነገር እንዳለ ነው። እስቲ ሙዚቃ ላጫውትና ተመልሼ እመጣለሁ። በጣም ንግግር ስላበዛው እንዳይሰለቻችሁ ይያልኩኝ። ወንድማችን የጠየቀኝ በ2009 ቤቴ ፎርክሎጅ አድርግ ያለው አሁን በካሽ ለመግዛት ይችላለሁ ጥሩ ነው ወይስ መጥፎ ነው ያለው። ጥሩ ነው ያለው። በ2009 ፎርክሎጅ ካደረግ የመጀመሪያ ዓመት 2010 ይሆናል። ሁለተኛው 2011 ይሆናል። ሶስተኛው 2012። ስለዚህ የሶስት ዓመት የሚለውን ሚኒማም አሟልታል። እንደነገርከኝ ከሆነ ፎርክሎዝ አድርገው የወጣ በዚያ ቀን ስለሆነ ልትገዛ ትችላለህ። አስቸጋሪ ሁኔታ ያለው አይመስለኝም። ግን ሁልጊዜ ቅድምም እንደጠቀስኳት ወደ ፎርክሎዥር አቶርኒ ብትሄድ በጣም ኤክስፔንሲቭ አይደለም ባይ ዘ ወይ አንዳንዱ ዝቅተኛ ናቸው። ቢካዝ የምትሄደው ያለህ ለምክር ስለሆነ ብዙ አያስከፍሉህም። የፎርክሎዥር አቶርኒዎች ሁልጊዜ ባላችሁበት ከተማ የለው ፔጅ አቶርኒስ በሚል ፎርክሎዥር የሚል ታገኛላችሁ። ሁልጊዜ ጥሩ የሚሆነው አጠገባችሁ ያለ ሎየር ሲሆን ነው። ምክንያቱም በስልክ ከምትነጋገሩ ኢን ፐርሰን መሄድ እንዳለባችሁ ነው። ብዙውን ጊዜ በስልክ እንኳን በእንግሊኛና በአማርኛም ስንነጋገር አንግባባም። really physically ሰውየውን አይን ለአይን ስታዩት ነው የምትግባቡና ጥቂት ጊዜ ነው የሚፈጅብህ። ምናልባት ብትሄድ የ30 ደቂቃ ኮንሳልቴሽን ሊሆን ይችላል። ብታነጋግር ጥሩ የሆነ መልስ ታገኛለህ፣ አጥጋቢ የሆነ መልስ። ጀነራሊ ግን እኔ ያው መከራን ብትለኝ ችግር የለህም፣ ማነጋገሩ ግን ሁልጊዜ ቆንጆ እንደሆነ ነው፣ ጥሩ እንደሆነ ነው። እሺ፣ ወደ መጨረሻው ነጥብ ልሂድና እንግዲህ አንዳንዱ በሶስት ዓመት፣ አንዳንዱ በአምስት ዓመት፣ አንዳንዱ በሰባት ዓመት፣ አንዳንዱም ሾርት ሴል ካረጋችሁ ሁለት ዓመት ብዬ ነግሬያችኋል። ይህን ካረጋችሁ በኋላ በካሽም ብትገዙ ጥሩ ነው፣ ብድር የሚሰጧችሁ እንዳለ ነው። ሌላው ግን ብዙ ሰው የማይጠቀምባት ሊስ ኦፕሽን አለ። ቤቱን እንክራየውና ከተወሰነ ዓመት በኋላ usually about 5 years በኋላ ከወደድነው እንገዛዋለን። ይሄ ሊስ ኦፕሽን አንደኛ ትንሽ ዳውን ፔመንት አለው፣ ሁለተኛ 3 ዓመት ወይም 5 ዓመት የሚያዋጣንና የማያዋጣን መሆኑን ለመወሰን ስለሚችል the best cost effective የሆነ ቤት አገዛዝ ነው ይባላል። ስለዚህ ሊስ አርገን ቤቱ ከተስማማን እንድንገዛው ይደረጋል። አግሪመንቱ ገና ስንገባ ስለሆነ የሚደረገው ምን ያህል እንደምንከፍል ሁሉ ስለምናውቀው የሚያዋጣንና የማያዋጣ መሆኑን እናውቃለን ማለት ነው። ስለዚህ በካሽ ባትገዙ፣ እንዲሁም ደግሞ ተበድራችሁ ባትገዙ፣ እኒ ጥሩ ቤት በተለይ አሁን ሬንቱ በጣም ዝቅተኛ ስለሆነ ለመግዛት እንደምትችሉ ነው። ሊስ ኦፕሽን ቆንጆ ነው፣ በጣም ጥሩ ነው። አሁንም እንደገና ደግሜ ምነግራችሁ ግን ሊስ ኦፕሽን ኮንትራክቱ ሳይን መሆን ብቻ ሳይሆን ማድረግ ብቻ ሳይሆን አንዳንድ ግለሰቦች ነው የሚያደርጉት፣ እሱ እንዳታደርገው። እዚህ ጠበቃ የክሎዚንግ አቶርኒ ጠበቃ ብዙ አያስከፍላችሁ ብያልኳችሁ ነው። አሁንም ጥቂት ስለሆነ ይሄ ኦፕሽን ጥሩ ነው ህጉ ወይስ አይደለም ብትሉ፣ የወደዳችሁ ቤት ያፈቀራችሁ ቤት ልትቀጥሉ የምትችሉበት ቤት ካገኛችሁ ለመግዛት እንደምትችሉ ነው። እዚህ ላይ እንግዲህ ፕሮግራሜ ሊያልቅ እንኳን እየተቃረበ ነው መሰለኝ። እስቲ ሌላ ሙዚቃ ላጫውትና ተመልሼ እመጣለሁ። ያፍሰዋልናትመን ያፍሰዋል የሚቀጥለው ሳምንት ብዙ ፕሮግራሞች ይዣለሁ። ባለፈው ሳምንት አድማጫችን ስለ ሜዲካል ቢል በጠየቁት ትንሽ ገንዘብ የነበረው ብዙ ሆኖ ወደ ጠበቃም እንደዚህ ልኮኛል፣ እንደዚህ እያስፈራራኝ ነው እያለ ጠይቆን ነበር። ተመሳሳይ ጥያቄ ከአድማጫችን ሰሞኑን ስላጋጠመን ጠቃሚነቱ ደግሞ እየታየኝ ስለሆነ በሚመጣው ሳምንት ስለ ፎርክሎዥር እና ስለ ክሬዲት ከመጀመሪያ በፊት እንደዚህ የመሰለ በጣም ብዙ የሆነ ሜዲካል ቢል ቢያጋጥመን ምን ማድረግ እንዳለብን ኦልተርኔቲቭ ነግራችኋለሁ። እስቲ በሙዚቃው እንደሰትና በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ እንግዲህ በዘፈኑ እየተለየ ሆኖኝ ደህና ሁኑልኝ። ትንሽ እዚህ ሊጨምር መሰለኝ የእርሷን ነገር ነበር። እዚህ ጆርጂያ የምትኖሩ ትናንትናና ዛሬ ቅዳሜ እስከ ሚድናይት ሴልስ ታክስ አትከፍሉም። ለልጆቻችሁ ልብስ፣ ኮምፒውተር እንዲሁም አንዳንድ ነገሮች በምትገዝበት ጊዜ አትከፍሉም። ስለዚህ የእኒቃ ትምህርት ነክ በምትገዝበት ጊዜ ለምሳሌ የሺህ ብር የገዛችሁ እንደሆነ ከፉልቲን ካውንቲ ከሆናችሁ 80 ብር ነው የምታተርፉት፣ ብዙ አይደለም። ግን ሴልስ ታክስ ፍሪ ቀን ነው ዛሬ። አንዳንድ የትምህርት ነኮች በርካሽ ለማግኘት ትችላላችሁ። እኔ መስሎ የሚታየኝ ግን ይሄ ሴልስ ታክስ ፍሪ ነው ብላችሁ ከመግዛት ሴል ማየት እንዳለባችሁ ነው። በረር ኦፕሽኑ እንደሱ ነው። አንዳንድ ሱቆች ዛሬ እዚ ጆርጂያ ማለት ነው በተለይዚ ሜትሮ አላና ረጅም ሰዓት የሚከፍቱም አሉ። ጥሩ አድቨርታይዝመንትም ይያረጉ ናቸው። ስለዚህ ትናንትናና ዛሬ ለትምርት የሚያስፈልጉ ነገሮች እዚ ጆርጂያ ብቻ ነው። ሴልስ ታክስ አትከፍሉ። የሴልስ ታክስ ወደ 2009 ገደማ ተጀምሮ ትንሽ አቅሞ ነበር። በዛሬውና በትናንትናው ብቻ ስቴቱ ወደ 40 ሚሊዮን ኪሳራ ያመጣል። ቢኮዝ በሁለቱ ቀን በሴልስ ታክስ የሚሰበሰበው የነበረ ግምታዊ ገንዘብ 40 ሚሊዮን ነው። ለነገሩ ጉዳት እንዳለው ሌላ ጊዜ ገልጸዋለሁ እንጂ ጉዳት አለው። ስቴቱ 40 ሚሊዮን ይከስራል። እኛ ግን 10 ወር 20 ብር 80 ብር እናገኛለን ማለት ነው። አንዳንዱ ለመጠቀም እንደምትችሉ ነው። እሺ እንግዲህ ደህና ሁኑልኝ። I'm going to go to the hospital.